Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድረገውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ አስቀድመን ወደ ቤተ መንግስት እናመራለን። ከዛ ወደ 4 ኪሎ፣ ከዛ ጎንደር፣ በኦሮሚያ በኩል ወደ ኮንሶ እናመራለን።
በአማራና ኦሮሚያ ክልል የተቀሰቀሱ የህዝብ ተቃውሞዎችን አስመልክቶ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለህዝቡ ባሰሙት ንግግር የመልካም አስተዳደር ችግር መኖሩን ገልጸው ስለ ፓርቲያቸው ጥንካሬ እንዲህ ብለዋል።
በአጭር ጊዜ በትንሽ ግፊት የሚፈርስ አድርጎ የሚያይ ሰው ካለ የህዝቡን ባህሪም የማያቅ ነው። የፌዴራላዊ ዴሞክራሲያዊ ስርዓታችንንም ባህሪ የማያቅ ነው። ኢህአዴግንም እንደ ድርጅት ታድሶ በከፍተኛ ለውጥ እመርታ ውስጥ የሚገባ ድርጅት መሆኑንም ያለመረዳት ነው የሚሆነው።
የተቃዋሚ ፓርቲዎች ጥምረት የሆነው መድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ስለ ጠቅላይ ሚኒስትሩ ንግግር የሚከተለውን ብለዋል።
ጠቅላይ ሚኒስትሩ ኢህአዴግ ለህዝቡ ምንድን ነው ባለ አደራ ነው አይነት ነገር ነው ንግግራቸው ለእኔ ትርጉም የሚሰጠኝ። ከህዝብ ይሁንታን አግኝቶ ህዝብን የሚያገለግል መንግስት ሳይሆን ችሮታ ለህዝቡ የሚፈጽም የሚያደላድል አይነት መንግስት እንደሆነ ነው አድርጎ ያስቀመጡት።
እናንተስ አድማጮች ምን ትላላችሁ? አስተያየቶቻችሁን አሁኑኑ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ በሚተላለፈው የቪዲዮ ስርጭት ላይ ስጡን፣ ለአየር እናበቃለን።
በኮንሶ ከልዩ ወረዳነት ወደ ሰገን ዞን መጠቃለላቸውን የተቃወሙ ሰዎች ሰኞ ዕለት አስደምጠናችሁ ነበር። ዛሬ የክልሉን መንግስት ምላሽ ይዘናል። ክልሉ መንግስት ቃል አቀባይ ወይዘሪት ሂክማ ከይረዲን መንግስት በዞን እንጠቃለን ለሚለው ጥያቄ ተገቢው ምላሽ ሰጥቷል ይላሉ።
ስጠት ያለበት ነገር እንዳይሰጣቸው የተደረገበት አግባብ የለም። ዛሬም ይምጡ፣ ገንዘቡ ይከፈለን ይበሉ፣ ነገውኑ ሊከፈል የሚችልበት እድል አለ።
በህዝቡ እንደተወከለ የሚናገረው የኮሚቴ ቃል አቀባይ ገመቹ ገንፌ ደግሞ እንዲህ ብሏል።
ህዝቡ ደግሞ እኛ በባርነት ስር እየኖርን እየተረገጥን የማንፈልጋቸው ሰዎች እንዲመሩ እየተገደድን ተስነቱን ከምንቀበል ቢቀርብን ይሻላል ብሎ ነው አምጥሎ የወጣው።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የሱዳን ባለስልጣኖች 190 ስደተኞች በህገ ወጥ መንገድ ወደ ሊቢያ ሲሄዱ በቁጥጥር ስር መዋላቸውን ገለጹ። ስደተኞቹ ከኢትዮጵያ፣ ኤርትራና ሶማሊያ መሆናቸውም ታውቋል። የተገንጣዋ ሶማሊላንድ ሪፐብሊክ ምክር ቤት የበርበራን ወደብ ለማስፋት የቀረበውን የ442 ሚሊዮን ዶላር በጀት ረቂቅ አጽድቋል። እቅዱ የቀድሞውን የንግድ ቀጠና ለመለወጥና የአካባቢውን ምጣኔ ሀብት ከፍ ለማድረግ ተስፋው ቢሆንም አንዳንዶች ሀገሪቱ ውስጥ በአሳ ማጥመድ ስራ የሚተዳደሩትን ሰዎች ይጎዳል ሲሉ ስጋታቸውን ይገልጻሉ። የኬንያ መንግስት በጸጥታ ኃይሎች ካለ ፍርድ ሂደት የሚፈጸመውን ግድያና የሰዎችን ደብዛ ማጥፋት ለማስቆም እርምጃ እንዲወስድ የሚቀርበው ጥሪ እየተጠናከረ መጥቷል። ከአስር ቀናት በፊት የደረሱበት የጠፋ አንድ ነርስ አስክሬናቸው ማዕከላዊ ኬንያ አንድ የሬሳ ቤት ውስጥ ተገኝቷል። በአስክሬኑ ላይ ታዲያ እጃቸውና አንገታቸው ላይ ጉዳት ይታያል። መርማሪዎች የማሰቃየት ተግባር ተፈጽሞባቸዋል ማለታቸውን የአገር ውስጥ መገናኛ ብዙሃን ዘግበዋል። የኬንያ መንግስት ጉዳዩን እንዲመረምርና እንዲያስቆም የሰብአዊ መብት ድርጅቶችና ምዕራባውያን መንግስታት ግፊት ቢያደርጉም ያለ ፍርድ ግድያውና የመጥፋቱ ተግባር እንደቀጠለ ነው። የኬንያ የጸጥታ ክፍሎችና እኛ በግድያው የለንበትም፣ ድርጊቱን የሚፈጽሙት ጋጦጥ ፖሊሶች ናቸው በማለት አስተባብለዋል። የኬንያ ሜዲኮ ሊጋል አካል የሚባል ድርጅት የሚመሩ ፒተር ኪያማ በፖሊሶች የሚገደሉ ሰላማዊ ሰዎች ቁጥር እንደጨመረ ተናግረዋል። ሁኔታው ከቁጥጥር ውጪ የሆነ ነው። ከባድ አገራዊ ቀውስ ሆኗል። በፍትህ ስርዓቱ ቁጥጥር ስር ያሉ ሰዎች ፖሊስ ደብዛቸውን ያጠፋል። ፖሊሶች መሳሪያ ያለአግባብ ይጠቀማሉ። ሰው እየረሸኑ እያደኑም ይገድላሉ ብሏል የዚህ ቡድን አባል። ህንድ ከዩናይትድ ስቴትስ ጋር በመተባበር በዓለም አቀፉ መድረክ የምትቀበላቸውን ኃላፊነቶችና ተሳትፏን ታሳድግ ዘንድ ዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ አሳሰቡ። ኬሪ ዴልሂ ውስጥ በህንዱ የቴክኖሎጂ ጥናት ተቋም አይቲቲ በላቀ ችሎታ ለተመረጡ ሰዎች ባሰሙት ንግግራቸው ህንድን በምድሪቱ ነዋሪዎች ላይ ተጽዕኖ በሚያሳድሩ ጉዳዮች የታወቀ ኃይል አገር ናት ብለዋታል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ኢህአዴግ የአስተዳደር ፈተናዎች አሉበት ጥቅስ በአጭር ጊዜና በትንሽ ግፊት የሚፈርስ አድርጎ ፓርቲውን መመልከት ግን ስርዓቱንና ህዝቡን አለመረዳት ነው ሲሉ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኢትዮጵያ በአማራና በኦሮሚያ ክልሎች ባለፉት ወራቶች የተቀሰቀሱ ተቃውሞ እንቅስቃሴዎችን በተመለከተ በሰጡት መግለጫ አስታውቀዋል።
በአጭር ጊዜ በትንሽ ግፊት የሚፈርስ አድርጎ የሚያይ ሰው ካለ የህዝቡን ባህሪም የማያቅ ነው፣ የፌዴራላዊ ዴሞክራሲያዊ ስርዓታችንንም ባህሪ የማያቅ ነው። ኢህአዴግንም እንደ ድርጅት ታድሶ በከፍተኛ ለውጥ እመርታ ውስጥ የሚገባ ድርጅት መሆኑንም ያለመረዳት ነው የሚሆነው እና በእኔ እምነት ይሄ ስርዓት እንኳን አሁንና ድሮም ያልፈረሰ በከባድ ችግር ውስጥ እንኳን ገብቶ የማይፈርስ ስርዓት ነው። ስለዚህ በአለት ላይ የተመሰረተ ስርዓት አለን ብሎ ማመን ጠቃሚ ይሆናል።
የኢህአዴግ ምክር ቤት የ15 ዓመት አስተዳደራዊ ሁኔታዎችን መገምገሙን የገለጹት ጠቅላይ ሚኒስትር በመንግስት በኩል የነበረውን የአስተዳደር ድክመት በመጥቀስ ተገቢው መፍትሄን ለመስጠት አስቸኳይ ጥሪ አቅርበዋል።
አመራር ላይ የተቀመጠው ኃይል ራሱ እንደ ሻማ እየቀለጠ ሌሎች ሀብታም እንዲሆኑ፣ ሌሎች እንዲበለጽጉ እንዲያደርግ የሚጠበቅበት አመራር ነው። ይሄ እንግዲህ በታሪኩ ኢህአዴግ ግዙፉን የደርግ ስርዓት በሚደመስስበትም ጊዜ ካስቀመጣቸው እሴቶች መካከል ለህዝብ ራስን የመስጠትና ለህዝብ የመኖር ጉዳይ ወሳኝ ጉዳይ ነው ተብሎ የተያዘ ነው። ነገር ግን ነባራዊ ሁኔታው ተቀይሯል። አሁን ነባራዊ ሁኔታው በተቀየረበት ሁኔታ ይሄ አመራር የመንግስትን ስልጣን የሚያይበትና በተግባርም የሚፈጽምበት ሁኔታ በሚገባ ካልተቀየረ አሁን ባለንበት ደረጃ የጉዟችን እንቅፋትነት እና መሰናክል የበዛበት ጉዞ ይሆናል ማለት ነው። ስለዚህ ይሄ በተደጋጋሚ በተለያየ ደረጃ የሚታይ ጉዳይ ነው። እናም ይሄንን በምንገመግምበት ጊዜ ይሄ ችግር መኖሩን በግልጽነት ሳይደባበቅ ሳንሸፋፍን ተወያይተን ይሄንን ነገር ማረም ማለት የወደፊት ጉዟችንን ለማስተካከል ለመስፈንጠር ትልቅ እድል ይፈጥርልናል።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባደረጉት ንግግር ላይ አስተያየቶቻችሁን በፌስቡክ አት ቪኦኤ አማሃሪክ ላይ አድርሱን። የመንግስት ባለስልጣናት ህዝባዊ አገልጋይ እንዲሆኑ የሚሰሩ ስራዎች ለውጥ ያመጣሉ ብላችሁ ታስባላችሁ? አስተያየቶቻችሁን ስጡን። መስመር ላይ በነገራችሁ ላይ የመድረኩ ዶክተር መረራ ጉዲና አስተያየታቸውን ሊሰጡ እየጠበቁ ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ወዳሉት እንመለስና ስለ እናንተ ስለ ወጣቶች የሚመለከተውን ንግግራቸውን ደግሞ እንዲህ ብለዋል።
እስካሁን የመጣንባቸውን የወጣቶችን የኢኮኖሚያዊ ችግሮችን ለመፍታት የያዝናቸው ፓኬጆች በራሳቸው ብቁና አስተማማኝ ናቸው የሚል መፈተሽ ነበር። ከዚህ አኳያ ፓኬጆቹን በዝርዝር ፈትሸናቸዋል። በፈተሽንበት ወቅት ያገኘናቸው አንዳንድ ከኢኮኖሚ እድገታችን ጋር የሚመጥን ለወጣቶቹ ስራ እድል ለመፍጠር የሚያስችሉ ቀሪ ተግባራት እንዳሉን፣ እነዚህ በፓኬጆቹ ጎልብቶ መውጣት እንዳለባቸው፣ ፓኬጃችን ተከልሶ በስትራቴጂ ደረጃ ጎልብቶ መውጣት እንዳለበት በከፍተኛ አመራሮች ደረጃ የሚመራ ሀገራዊ ኮሚቴ አዋቅረን ስራ ስንሰራ ቆይተናል። አሁን ፓኬጆቹ በሚገባ ተከልሰዋል። ዋናው ጉዳይ ከዚህ በኋላ ከወጣቶቹ ከራሳቸው ጋር ተወያይተን እነዚህ ፓኬጆች በእርግጥም የእኛ ፓኬጆች ናቸው ብለው በባለቤትነት እንዲቀበሉ ማድረግ ይጠይቃል። መንግስት ስለቀረጻቸው ብቻ ፓኬጆቹ ሙሉ ናቸው ማለት አይደለም። ወጣቶቹ ራሳቸው ባለቤት መሆን አለባቸው። ይሄን ለማድረግ ከወጣቶቹ ጋር ዝርዝር ውይይቶችና ከነሱ ጋር ኢንጌጅመንት መጀመር አለብን። ይሄ በሚሆንበት ጊዜ የነሱን ሀሳቦች አካተን የሚያጸድቁ አካላት ካጸደቀ በኋላ ወደ ሙሉ ትግበራ በመግባት አሁን የሚታዩትን የወጣቶችን የኢኮኖሚ ጥያቄዎች መፍታት የሚገባን ይሆናል።
እንግዲህ ሰምታችኋል ከጠቅላይ ሚኒስትሩ እናንተን በተመለከተ ወጣቶችን በተመለከተ የተናገሩት ነው። በዚህ ዙሪያ ላይ በምን መወያየት እንደምትፈልጉና የእናንተ ጉዳይ የምትሏቸውን አንኳር አንኳር ጉዳዮች በፌስቡክ አት ቪኦኤ አማሪክ ላይ ላኩልን። የወልቃይትን የማንነት ጥያቄ በተመለከተ ደግሞ እንዲህ ብለዋል ጠቅላይ ሚኒስትሩ።
የህዝቦች የማንነት ጉዳይ አስቀድሞ የፌዴራላዊ ዲሞክራሲያዊ ክልሎች ሲዋቀሩ ወሰናቸው ሲወሰን አብሮ የተወሰነ ጉዳዩ መሆን ካለበት ህጋዊና ህገ መንግስታዊ መስመር ተከትሎ መሄድ አለበት እንጂ ለተለያዩ ሁከቶች፣ ለተለያዩ ግርግሮች የሚፈጠሩበት ጥያቄ ሊሆን አይገባም። የዚህ ችግር ዋናው ባለቤት አሁን በ15ኛው ዓመት የታደሰው እንቅስቃሴም ገምግመን እንዳየነው የሁለቱ ክልል ከፍተኛ አመራሮች ናቸው። የዚህ ችግር እንዲወሳሰብ ያደረጉት እነዚህ አመራሮች ናቸው። ስለዚህ ጠያቂዎቹም አመራሮቹ ናቸው። ህዝቡ ግን እስከዛሬ ድረስ ታግሶ ይሄ ችግር እንዲፈታለት በተደጋጋሚ ሲጠይቅ ቆይቷል።
በዚህ ጉዳይ ላይ የወልቃይት ህዝብ የአማራ ማንነት ጥያቄ ኮሚቴ ቃል አቀባይ አቶ ተሻገር ወልደ ሚካኤል እንዲህ ብለዋል።
የኢህአዴግ ምክር ቤት በሰጠው ጋዜጣዊ መግለጫ ተቃውሞ ምንድን ነው? አንደኛው ጠቅላይ ሚኒስትራችን የሰጡት ጋዜጣዊ መግለጫ ስንታታ ነገር ነው የሚያቀርቡት። ቀደም ብሎ ባህር ዳር ላይ በዲያስፖራ በቀረቡት ወቅት ወልቃይት የሚባል ከ25 ዓመት በፊት ማንነቱን አውቆ ያደረ ነው የሚል የተምታታ ሀሳብ ሰጥተው ከፍተኛ የሆነ ዲያስፖራ አባላት በወልቃይት ተወላጆችና በአማራ ተወላጆች ደርሶባቸዋል። አሁን ደግሞ ያንን ሁለተኛ ደግሞ እንደገና አምታታው እንደገና ደግሞ የወልቃይት ጥያቄ መመለስ ነበረበት። መመለስ የሚገባው የትግራይ ክልል መስተዳደር ነው። ለትግራይ ክልል መስተዳደር ግን የቀረበ ጥያቄ የለም የሚል እርስ በርሱ የሚጋጭ ሀሳብ አቅርበዋል። ከዚህ አንጻር እኛ ይህን ጥያቄ ስናነሳ ማወቅ የሚገባቸውን ክልሎች በአግባቡ ማወቅ የሚገባቸውን አካላቶች እያሳወቅን ነው የቆየ ነው። ጋዜጠኛው መግለጫ በጣም አዝነናል፣ ተቆጭተናል። ራሱ ንግግራቸው ራሱ ፍትሐዊ ያልሆነ ኃላፊነት የጎደለው ከአንድ ሊደርሽፕ የማይጠበቅ አስተያየት ሰጥተዋል። በዚህ ላይ በጣም አዝነናል። በዚህም ምክንያት እኛ ተጨባጭ የሆነ ሰነዶቻችን በፌዴሬሽን ምክር ቤትም ሆነ በአማራ ክልል፣ በትግራይ ክልል ይገኛሉ። ይህንን በቀጣይ አቅርበን ፍትሐዊ የሆነ መልስ መሰጠት እንዳለበት እምነት አለን።
በስተመጨረሻም በኢትዮጵያ የተቃዋሚ ፓርቲዎች ጥምረት የሆነው መድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ዛሬ ማምሻውን ለዝግጅት ክፍላችን የሰጡት ቃል አለ፣ እሱን እናቀርባለን። የጠቅላይ ሚኒስትሩን ንግግር በማስመልከት ዶክተር መራራ ጉዲናም በቀጥታ እዚህ ስቱዲዮ ከእናንተ ጋር ውይይት ሊያደርጉ እየጠበቁ ይገኛሉ። ከፕሮፌሰር በየነ እንስማና ከመፍትሄ ይልቅ የኢህአዴግን ባህሪ በግልጽ ያሳየ ንግግር ነው ብለዋል። እስኪ እንስማ።
ያለኝ ግንዛቤ በአንድ መንግስትና ህዝብ መካከል በአንድ ዲሞክራሲያዊ ስርዓት ውስጥ ሊኖር የሚገባውን ግንኙነት ጨርሶ ያዛነፈ ነው። ጠቅላይ ሚኒስትሩ ኢህአዴግ ለህዝቡ ምንድን ነው ባለ አደራ ነው አይነት ነገር ነው ንግግራቸው ለእኔ ትርጉም የሚሰጠኝ። ከህዝብ ይሁንታን አግኝቶ ህዝብን የሚያገለግል መንግስት ሳይሆን ችሮታ ለህዝቡ የሚፈጽም የሚያደላድል አይነት መንግስት እንደሆነ ነው አድርገው ያስቀመጡት። እኛ ደግሞ የችግሩ ዋና መሰረቱም ይሄ ራሱ ነው። ህዝቡ እኮ ከነሱ እንደው ችሎታና የሚንጠባጠብ ነገር በአስተዳደርም በምንም በሀብቱም በምንም አይደለም የሚፈልገው። ለሁሉም የጨዋታው ሜዳ የተመጣጠነና ተደራሽ የሆነ ሁኔታ ውስጥ ዜጎች ያቅማቸውን ያህል ያመርታሉ፣ ተጠቃሚም ይሆናሉ፣ በገበያውም ኢኮኖሚ ይወዳደራሉ፣ በዚህ ሂደት ውስጥ ይጠቀማሉ፣ ሀገሪቷንም ይጠቅማሉ። በህዝብና በመንግስት መካከል ያለውን ግንኙነት ይሄ እንግዲህ ከኢህአዴግ ርዕዮተ ዓለማዊ መሰረት የምነሳ ነው እና አንድ ዲክቴተር እኔ ብቻ ነኝ የማቅላችሁ የሚለው ስርዓት የሚኖረውን ግንዛቤ ነው ሲያንጸባርቁ የነበሩት።
Alright, everybody out there, this is Gambino VOA. Gambino VOA.
Everybody, guarda! የምትከታተሉት ጋቢና ቪኦኤ ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኢትዮጵያ ወቅታዊ ሁኔታዎች እንደዚሁም ደግሞ በፓርቲያቸው 15ኛ ዓመት ጉዞውን የገመገመበትን ሂደት አስመልክቶ የሰጡትን መግለጫ ከተለያዩ አካሎች ከተቃዋሚዎችም የሰማችሁታል። አሁን መስመር ላይ ከእናንተ ጋር ሊወያዩ የመድረኩ ዶክተር መረራ ጉዲና ጋቢና ተሳፍረዋል። ጤና ይስጥልን ዶክተር መረራ።
ሰላም።
ጠቅላይ ሚኒስትሩ የተናገሩትን ንግግር እንዲያው አጠር አድርገው እንዴት ያዩታል?
እኔ ጠቅላይ ሚኒስትሩ ሀገሪቷ ያለችበትንም ደረጃ በትክክል የገባቸው አይመስልም፣ ወይም እንዲገባቸው የፈለጉ አይመስልም። ባለፈው ጊዜ ትዝለኛል ሚኒስቴሩ አቶ ጌታቸው ረዳ የአልጀዚራ ጋዜጠኛ የጠየቀችው ትዝለኛል። ህዝቡ የሚፈልገውን ታውቃላችሁ ወይ? ታውቃለህ ወይ? የአንተ መንግስት ህዝቡ የሚፈልገውን ያውቃል ወይ ብላ ደጋግማ ስትጠይቅ ደጋግማ ያደግ ለሀያ አምስት አመታት የሚለውን ነው መልሶ ለመናገር ከአንዱ መሰረታዊ ከሆነው የህዝብ ጥያቄ መሸሽ፣ ከዛ በኋላ ኢህአዴግ ደግሞ እንደ መጽሐፍ ቅዱስ ወይም እንደ ቁርአን ለሀያ አምስት አመታት የደገመውን አብዮታዊ ፓርቲያችን፣ ልማታዊ መንግስታችን፣ አሁንም በኢህአዴግ ህዝቡ ያልመረጠው ድርጅት እየሆነ እየታወቀ መሰረታዊ ችግር ከኢህአዴግና ከኢህአዴግ ተፈጥሮና ከፖሊሲዎቹ የመነጩ መሆናቸው እየታወቀ አሁንም ቢሆን እዛ ነው የሚሽከረከሩት። ምንድን ነው ህዝቡ የሚፈልገው? ምን እየጠየቀ ነው? ከዳር እስከ ዳር እኮ ህዝቡ በኢህአዴግ ፖሊሲ ላይ እያመፀ ነው። ይሄ አይሆነኝም እያለ ነው። አማራጭ ይፈልጋለሁ እያለ ነው። ስለዚህ በኢህአዴግ እኮ የመፍትሄው አካል ለመሆን ከፈለገ እነዚህን ህዝባዊ ጥያቄዎች፣ ህዝባዊ ብሶቶች አንድ በአንድ ጉዳዩ ያገባቸዋል ከሚል ችላቸው ሀይሎች ጋር መልስ መስጠት መቻል ነው። አሁን እንዲሆን ኢህአዴግ እንዲህ ያደርጋል፣ ኢህአዴግ ወጣቱ ምን ያደርጋል፣ ኮሚቴ አቋቁመዋል፣ ኢህአዴግ ላለፉት ታድሶ ሲያደርግ ነበር። ይሄ ታድሶ እኮ 15 አመታት በላይ እኮ ሲወራ ነበር። ምንድን ነው የታደሰው? ምንም እኮ የታደሰ ነገር የለም። ህዝቡ እኮ ከዚህ በኋላ ማጭበርበሩ ይብቃ አላምናችሁም ነው። እግዚአብሔር እኮ ወርዶ ኢህአዴግን እመኑ ኢህአዴግ እንዲህ ሊያደርግላችሁ ነው ብሎ ቃል ቢገባ ፖለቲካ እስከገባኝ ድረስ የኢትዮጵያ ህዝብ ኢህአዴግን የሚያምንበት ደረጃ አልፏል።
ዶክተር መረራ እሱም በማስመልከት ተማም ነስሩ አስተያየት ሰጥቷል ፌስቡክ ላይ አት ቪያ ማህሪክ። መንግስት የመፍትሄ ሀሳብ ከመስጠት ይልቅ ችግሩን እያባባሰ ነው። ኢህአዴግ ከአሁን በኋላ የኢትዮጵያን ህዝብ የመምራት አቅም የለውም ብሏል። ጠቅላይ ሚኒስትሩ በአንጻሩ በአጭር ጊዜና በትንሽ ግፊት የሚፈርስ አድርጎ ኢህአዴግን መመልከት ስርዓቱንና ህዝቡን አለመረዳት ነው ብለዋል። እንደው በአጠቃላይ ስርዓቱንና ህልውናውን በተመለከተስ ምን ይላሉ እርስዎ?
እኔ መቼም ችግር ውስጥ የገቡ መንግስታት፣ ቀውስ ውስጥ የገቡ መንግስታት እስከ 11ኛው ማነው ሰዓት ድረስ እንደዛ ነው የሚያወሩት። የአፄ ኃይለ ሥላሴ እኮ 11ኛው ሰዓት ደርሶባቸው ለመቅረጽ በሞክሩት ረቂቅ ከመንግስት በረቂቅ ደረጃ ነው የቀረው። የማይገሰስ የማይከሰስ ምን የሚሆን መለኮታዊ ስልጣን ያላቸው ብሎ ነው ያጻፉት ማለት ነው። በ11ኛው ሰዓትም ማለት ነው። ደርግም እንደዛ ነው። በ11ኛው ሰዓት ከወንበዴዎች ጋር ድርድር የለም ሲል ነበር። ዋናው ጉዳዩ ምንድን ነው? ጉዳዩ ያገባናል ያሉ የሚሉ የሀገሪቱ ኃይሎች ቁጭ ብሎ መሰረታዊ በሆነ መንገድ ሀገሪቷን ለመለወጥ ካልተቻለ፣ ኢህአዴግም ለዛ በር ካልከፈተ በስተቀር ከዚህ በኋላ የኢትዮጵያ ህዝብንና ሀገሪቷን ይዞ ከመውደቅ ውጭ አየር እኮ 25 አመታት ችግር እኮ መሰረታዊ ችግር አሁን ያለበት ደረጃ ለመናገር የሚፈልገው እኔ ኢህአዴግ በለመደበት መንገድ ለመግዛት ይፈልጋል። ህዝብ ደግሞ በለመርክበት መንገድ ልትገዛኝ አትችልም፣ ልትዋሸኝ አትችልም እያለ ነው። ክፍተቱ እኮ እዛ ላይ ነው። ስለዚህ ኢህአዴግ 25 አመታት በቆየበት በለመደበት መንገድ እንዲህ አድርጌ ኮሚቴ አቋቁሜ ታድሶ አድርጌ ታድሶ እኮ አልፏል። 15 አመታት እኮ ሲታደስ ነበር ኢህአዴግ እና አሁን የደረሰበት ደረጃ ታድሶ እኮ ይህን ነው ያደረሰን። ኢህአዴግ በ100% እኮ አሸነፍኩ ብሎ የኢትዮጵያ ህዝብን ወደ ማጭበርበር ነው ሄደው። እንታዋወቃለን ማለት ነው። ባለፈው አመትም የምርጫ ክርክር ጊዜ አስቀምጫለሁ። ግን በማይታወቅበት ሀገር ሄዶ ቁርበት አንጥፉልኛል ይባላል። ኢህአዴግ ደግሞ ለ25 አመታት በሚታወቅበት ሀገር ቁርበት አንጥፉልኝ እያለው ነው የኢትዮጵያ ህዝብ።
በቀልድ እያዋዙ ነበር ዶክተር መረራ።
ለውጥ ይፈልጋል።
በምርጫው ጊዜም በቀልድ እያዋዙ ነበረ። ኢትዮጵያ ቦርን ካንትሪ ፌስቡክ ላይ ኢህአዴግ ሁልጊዜ የተምታታ ሀሳብ ማቅረብ አይታክተው፣ መቼ ነው የሚስተካከለው? 25 አመት አንድ አይነት ወሬ ነው እየሰማን ያለ ነው ብሏል። አንድ አይነት ወሬ ነው የሰሙት እርስዎ ዛሬም?
አሁን የመሰረታዊ ምንም አላይበትም እኮ ኢህአዴግ ኮሚቴ አቋቁሞ ኢህአዴግ ታዲሶ አርጎ ኢህአዴግ ኢህአዴግ ጥንካሬ ኢህአዴግ በላይነት ኢህአዴግ እንትን ነው እንጂ መሰረታዊ የሆነ የኢትዮጵያ ህዝብ ችግር ምንድን ነው? ኢህአዴግን ለምን ጠላ? ኢህአዴግ አገዛዝ ይብቃኝ ለምን አለ? ሺዎች እኮ አይደለም አሁን እየጠየቁ ያሉት ሚሊዮኖች ናቸው። ከአንደኛ ደረጃ ህጻናት፣ ሁለተኛ ደረጃ ተማሪዎች፣ ዩኒቨርሲቲ ተማሪዎች፣ ገበሬው፣ ነጋዴው፣ ሁሉም የህዝብ ክፍል እኮ ነው። ይህ አገዛዝ በቃን፣ ለውጥ እንፈልጋለን፣ ለውጥ አምጡ እያለ ኢህአዴግን እኮ እየጠየቀ ነው። ኢህአዴግ ደግሞ በለመንኩበት ልግዛችሁ፣ ጊዜ ስጡኝ ማለት እኮ ነው። ይህ ጊዜ ስጡኝ እኮ 15 ዓመታት ኢህአዴግ እየታደስኩ ነው፣ እየተለወጥኩ ነው፣ ኢትዮጵያ ህዝብን እያሳደግኩ ነው። እድገቱን እኮ አየን እኮ። አንድ ህዝብ እኮ እድገትን ልማትን የሚጠላ ህዝብ የለም በዓለም ላይ። የፈለገውን ያክል ኋላ ቀር ቢሆን ልማትን የሚጠላ ህዝብ የለም። ቢያልፍለት ለምን አለፈልኝ ብሎ ከዛ ጋር የሚጣላ ህዝብ የለም። ችግሩ እኔ አውቅልሃለሁ፣ እኔን ይመንኝ ማለት ነው። ህዝቡ ደግሞ አላምንህም እያለው ነው ኢህአዴግ። ስለዚህ ከህዝብ ጋር የህዝብ ሀቀኛ ወኪሎች ጋር ቁጭ ብሎ ምንድን ነው ችግሩ፣ መሰረታዊ ችግሮቻችን እንዴት እንፍታ ብሎ ከመወያየት ይልቅ ስለ ኢህአዴግ ኮሚቴ ማቋቋም፣ ስለ ኢህአዴግ ተሃድሶ ነው የሚያወራው። ችግሩ እኮ እሱ ላይ ነው።
ዶክተር መረራ፣ እዚህ ላይ በርካታ አስተያየቶች እየመጡ ነው። ለእርሶም ጥያቄ የሚያቀርቡ በፌስቡክ እየመጡ ስለሆነ አንድ ውይይት አለን በዚህ የመፍትሄ ሀሳብ ዙሪያ ወጣቶችን ያወያየ ነው። እሱን እናስደምጥና አትቪዮ አማሪክ ላይ ጥያቄዎቻችሁን ለዶክተር መረራ ጉዲና ላኩ። በዚህ ዙሪያ ላይ እንወያያለን ከእናንተ ጋር። እሳቸውም ጊዜ ካለዎት እንዲያው አንድ 4 ደቂቃ ቆይተን እንመለሳለን። ይህንን ውይይት አሰምተን ብንመለስ ጥያቄዎች እየመጡ ነው ለእርሶ።
እሺ
እሺ። አብደላ ኢትዮ የመፍትሄ ሀሳብ ያለውን ገልጸዋል። ዱዓ ነው የእሱ ሀሳብ፣ ጸሎት ማለት ነው። እባካችሁ ቪኦኤ አገራችን ሰላሙን ያውርድላችሁ ብላችሁ ዱዓ አድርጉ ብሏል አብደላ ኢትዮ። እናመሰግናለን አብደላ ኢትዮ።
የመፍትሄ ሀሳብ
ቆይ አንድ ሁለት የመፍትሄ ሀሳቦች ላቅርብና ወደ አንተ መጣለሁ። ነጻነት ሀገር መጀመሪያ የሚያስፈልገን ሁሉንም አካላት በተለይ የባለድርሻ አካላትን ያካተተ ጉባኤ ያስፈልገናል ብላለች ነጻ ሀገር ብሏል ነጻ ሀገር። በተለይ በኢትዮጵያ የሽግግር መንግስት ሊቋቋም የሚችልበት ምርጫ ከመካሄዱ በፊት ሁኔታዎች የሚዋቀሩበት ሀገራዊ ጉባኤ ያስፈልጋል የሚል ሀሳብ አቅርቧል ነጻ ሀገር። ቢኒያም ተክሌ እናመሰግናለን። ሙሉውን አብሮን ነው የቆየው ቢኒያም፣ ላይክ አድርገናል። አንተም ላይክ አድርገን ሼር አድርገን የሚያስፈልገው መንግስቱ ህዝቡ ለለውጥ እንደተነሳ መረዳት አለበት። ስለዚህ ሀገሪቱን መለወጥ ያስፈልጋል፣ የሀገሪቱን አስተዳደር መቀየር ያስፈልጋል። ለሱም የሰጠው የመፍትሄ ሀሳብ ነጻና ገለልተኛ ምርጫ ይካሄድ የሚል ነው። ታዘበው፣ አሁን ወደ አንተ ልምጣ። የመፍትሄ ሀሳብ ምንድን ነው?
የመፍትሄ ሀሳብ ይሰማል? በደንብ
ይሰማል።
የመጀመሪያውና አንደኛው የመፍትሄ ሀሳብ ጀግናችንን ኮሎኔል ደመቀን መፍታት፣ ሁለተኛና ሶስተኛ በተከታታይ እነ አንዱዓለምን እነ እስክንድርን መፍታት፣ ሀብታሙ የውጭ ሕክምና እንዲያገኝ መፍቀድ፣ የሙስሊም መፍትሄ አፈላላጊ ኮሚቴዎችን መፍታት፣ እናቶ በቀለ ገርባን መፍታት፣ እስካሁን ደብዛቸው የጠፉ የፖለቲካ እስረኞችን ይፋ አድርጎ መልቀቅ፣ የሽግግር መንግስት ለማቋቋም የአሜሪካ መንግስት ይህንን ድርጅት ይወደዋል አይወደውም፣ የእንግሊዝ መንግስት ይህንን ድርጅት ይወደዋል አይወደውም ሳይባል ኢትዮጵያውያን የተቃዋሚ የፖለቲካ ድርጅቶችን ሁሉን ያሳተፈ የሽግግር መንግስት ለማቋቋም ራሱን ማዘጋጀት፣
የታሰሩ ወገኖቻችን መፈታት አለባቸው። አሁንም ብዙ ወጣቶች በአማራ ክልል፣ በኦሮሚያ ክልል በአስር ሺዎች በመቶ ሺዎች የሚቆጠሩ እስር ቤት አሉ። ይህንን ገና ወደ ሚዲያ አልወጣም። ይህንን በአስቸኳይ የታሰሩት ወደ ማህበረሰቡ እንዲቀላቀሉና ካለው የተቃዋሚ የሰላም የሚሆን አሊያም ሌላ መንገድ ያንን ተሰባስበው ጥሪ በማድረግ ያለውን ነገር ኢትዮጵያ ከዚህ የበለጠ ልጠፋ ስለምትችል እኛም ትግላችንን ማቆም ስለማንችል ያለውን ነገር ተረድተው ግድያቸውን፣ ማሰራቸውን፣ እንዲያቆሙ ነው ምለው ነው።
እሺ፣ አመሰግናለሁ አሮን በየነ። ወደ መራዊ ልሂድ። በጣም ባጭሩ በተለይ አካባቢያችሁ ባሉ ሁኔታዎች እንደው ለከተማው መስተዳደርም ሆነ አጠቃላይ ለመንግስት የምታቀርቧቸው ጥያቄዎች፣ የመፍትሄ ሀሳቦች ምንድን ናቸው?
ኦኬ፣ ይሄ ነው ምን አለ መሰለህ፣ ይሄ የመራዊ ህዝብ ብቻ ጥያቄ እንዳልሆነ እየተመለከት ነው ነው። ትናንትናም በኮሶበር የተካሄደውን ተጋድሎ አይተናል። ዛሬም በተለያዩ የአማራ ክልል ከተሞች አዴትን፣ አቸፈርን እንዲሁም ደግሞ ባህር ዳር፣ ወሮታ፣ የትኛውን ቦታ ደብረ ታቦር ላይ የሚደረገውን ተጋድሎ ሙሉ አማራ ክልል ያለውን ተጋድሎ እናንተም የምታጡት አይመስለኝም። ስለዚህ አሁን ሙሉ በሙሉ አንድ ሰው ይፈታ ምናምን ብለህ አልፈልግም። ሙሉ አማራው ከታሰረበት እስር ቤት ይፈታ ነው የምልህ። በቃ ኢህአዴግ ከገባ ይሄ ዴሞክራሲያዊ ስርዓት አምጥቻለሁ እያለ ሰዎችን ከሚያስርበት ሁኔታ ይፍታው ነው የኔ አባባል። በቃ
እንግዶችን አመሰግናለሁኝ። ሁላችሁንም ስለተሳተፋችሁ አመሰግናለሁ።
በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁ እየደረሱን ነው። ፍቅር ሰላም የተባለች ተሳታፊያችን ትሻልን ሰድጄ ትባሰና መጣሁ እንዳይሆን እንጂ ያለው ስርዓት ደስ ባይለኝም፣ ብቻ ሀገሬን ክፉ አይንካት። ህዝቡ እኮ ከእንቅልፍ ከነቃ ቆየ፣ ዳሩ ግን እግዚአብሔር ካልተጨመረበት ዶት ዶት ዶት።
አዎ እንግዲህ አስተያየቶቻችሁን እየተቀበልን ነው። ዶክተር መራራ ጉዲናም በእነዚህ ጉዳዮች ላይ ከእናንተ ጋር ለመወያየት እዚህ መስመር ላይ ይገኛሉ። ጌታቸው ጂቲዜድ በቀጥታ ለእርስዎ ነው። ዶክተር መራራ በሁለት የተለያየ ጽንፍ ላይ የቆማችሁ ኃይሎች ትታዩኛላችሁ። በስልጣን ላይ ያለው መንግስትና የእኔ ተራ ነው ስልጣኑ የምትሉ ኃይሎች ልዩነቶቻችሁን በጠረጴዛ ዙሪያ ፍቱ። ኢትዮጵያዊነት ይቅርብን፣ ማን ነው ይቀጥል የሚል ሀሳብ ሰጥቷል ጌታቸው ጂቲዜድ። በጠረጴዛ ዙሪያ ምን መወያየት ይቻላል ዶክተር መራራ?
ለነገሩ በአጠቃላይ በተሰጡት የመስተያየት ሀሳቦች ላይ በጥቅሉ እስማማለሁ። አቅጣጫው ያ ነው። እንዴት ከዚህ አጠቃላይ ቀውስ እንውጣ የሚለው አቅጣጫው ተተቋቁሟል። ዋና ጉዳይ ምንድን ነው? የተቃዋሚም የማንም አጀንዳ ብቻ ሳይሆን መሰረታዊ ጉዳይ ምንድን ነው? ህዝብ ለውጥ ይፈልጋል። ምን አይነት ለውጥ? በነጻና ፍትሃዊ ምርጫ ስልጣን ላይ የሚወጣ መንግስት፣ የህዝብን መብት የሚያከብር መንግስት፣ ያወጣውን ህገ መንግስት ስራ ላይ የሚያወጣ መንግስት፣ መሰረታዊ የሆኑ የህዝብ መብቶችን የሚያከብር መንግስት፣ ነጻና ፍትሃዊ ምርጫን ጨምሮ የመናገር፣ የመጻፍ፣ የመደራጀት ነጻነቶችን ማስከበርን ጨምሮ ዲሞክራሲያዊ ስርዓት በኢትዮጵያ ውስጥ ለመፍጠር ሁኔታዎችን ለማመቻቸት የሚችል ሽግግር እንበለው ማነው ኬርቴገር ፈረንጆች የሚሉት አይነት መንግስት እንበለው፣ ሁኔታው በዛ አቅጣጫ ነው እያሳየን ያለው። የአንድ ፓርቲ መፍትሄ 25 ዓመታት በቃው። ከሩምት ዓመታት በላይ ያንኑ እንደ ስንደግም ኖረናል። አልቅበት ኢህአዴግም ያንኑ ለኢትዮጵያ ህዝብ ሲናገር ኖረዋል። ያ አሁን መፍትሄ ሊሆን አልተቻለም። ስለዚህ እንግዲህ ምንድን ነው እኔ በአጠቃላይ የጉዳዩ ያገባናል የሚሉ ኃይሎች በክብ ጠረጴዛ ዙሪያ መሰረታዊ በሆኑ ሀገሪቷ ጉዳዮች በዋናነት ዲሞክራሲያዊ ስርዓት የመፍጠራ ዘዴና መንገድ የሚፈት የሀገሪቷን ኢኮኖሚን ለማረጋጋት የሚቻልበት መንገድ ህዝቡን የተረጋጋ ህይወት ውስጥ ለመግባት የሚችልበት መንገድ የኔ መንግስት ነው ብሎ ህዝቡ የሚያምንበትን መንግስት እንዲመጣ ለማስቻል እነዚያን ነገሮች ላይ ነው ኢህአዴግ አስተዋጽኦ አደርጋለሁ ካለ አስተዋጽኦ ማድረግ የመጨረሻ የተሻለ ስራው ነው ብዬ የሚገምተው እኔ። ኢህአዴግ ያንን ሲያመቻች ነው ታድሻለሁ። ህዝቡ አላመነውም። ማንንም ማሳመን የሚችልበት ደረጃ አይደለም። ኢህአዴግ ኮሚቴ አቋቁሟል። ምን አድርጓል? ለወጣቱ እንዲህ አይነት ፕሮጀክት አውጥቷል። ያ ወጣቱን አሳምኖ መጪውን እድለን የተሻለ ያደርጋል፣ ተስፋ ይሰጠኛል፣ ተስፋ ሰንቄ በሀገሬ መኖር ይችላለሁ ብሎ እንዲያስብ የሚያደርገው አይደለም። መሰረታዊ ለውጥ ያስፈልጋል።
መሰረታዊ ለውጥ ያስፈልጋል።
ለውጥ ደግሞ
ልክ ነው። ይህንኑ ነው እያስተጋቡ ያሉት ፌስቡክም ላይ። ዶክተር መረራ ጉዲና ለጊዜዎት እናመሰግናለን። ይህንኑ አስተሳሰብ ቢንያም ተክሌ ጠቅላይ ሚኒስትሩ አዲስ ነገር አልተናገሩም፣ ተጨባጭ ለውጥ ያስፈልገናል ብሏል። ሞሐመድ ሐሰን ሞሐመድም የሰላም ድርድር እንዲካሄድ ሁሉም አካላት መተባበር አለባቸው ብሏል። ዶክተር መራራ ለጊዜዎት እናመሰግናለን። እኛም ሰዓታችን አልቋል። ሄኖክ ሰማእግዜርና
እኔም መስታወት አረጋው ነበር።
መልካም ምሽት እያንሰናበታለን።
እሺ፣ እኔም አመሰግናለሁ።